The other day, my 10-year-old son was studying
about the human brain. ከኢንተርኔት ላይ ስለ ሰው አእምሮ ያጠና ነበር። አንድ ቀን የቀዶ ጥገና ሐኪም መሆን ይፈልጋል። ከኔ የበለጠ ጎበዝ መሆኑን በቀላሉ ማወቅ ይቻላል። ኢንተርኔትን እንወዳለን። በቤታችን ውስጥ በማህበራዊ ድረገጽ፣ በኢሜይል እና በሌሎች መንገዶች ከጓደኞቻችንና ከቤተሰቦቻችን ጋር እንገናኛለን። ልጆቼ ትምህርታቸውን በኢንተርኔት ይሰራሉ። ጥያቄ ምንም ቢሆን ተጨማሪ መረጃ ከፈለገን ከኢንተርኔት እንፈልጋለን። በሰከንድ ውስጥ ብዙ ነገሮችን እናገኛለን። ይህ አስደናቂ ነው። ኢንተርኔት ብዙ እድሎችን ለመማር ያዘጋጃል። ቢሆንም ሰይጣን እንድንሰቃይና የነገሮችን ትክክለኛ ዓላማ ቅልጽ መለወጥ ይፈልጋል። ይህን ታላቅ መሳሪያ ጥልጣሬን እና ፍራቻን ለማስተዋወቅ ይጠቀምበታል። እምነትና ተስፋን ያጠፋል። በኢንተርኔት ላይ ብዙ የተዘጋጁ ነገሮች አሉ። አንድ ሰው ጥረቶቹን በጥንቃቄ የት መተግበር እንዳለበት መገንዘብ አለበት። ሰይጣን በስራ ወጥሮ ለይዘን ትኩረታችንን ሊስብና ሊበክል ይችላል። አንድ ሰው በቆሻሻ ውስጥ ያለ ዓላማ መንቀሳቀስ የለበትም። በቅዱስ መጻሕፍት ውስጥ የተዘጋጀውን ይህን መመሪያ አዳምጡ። የክርስቶስ መንፈስ ለሁሉም ተሰጥቷል ጥሩን ከመጥፎው ይለይ ዘንድ። ስለዚህ መፍረድን መንገድ አሳያለሁ። መልካሙን እንድናደርግ የሚጋብዝ ሁሉ በክርስቶስ እንድናምን የሚገፋፋ በክርስቶስ ኃይልና ስጦታ የተሰጠነው። ስለዚህ ከእግዚአብሔር እንደሆነ ታውቃላችሁ። በትክክለኛው ትርጉም ዮሴፍ ስሜት በወጣትነቱ ያጋጠመውን ተመሳሳይ አጣብቂኝ ያጋጥመናል። እኛም ራሳችን ጥበብ ጎሎን እናገኛለን። በእግዚአብሔር መንግሥት እውነትን ፍለጋ ይደነቃል፣ ይበረታታል፣ እናም በጭራሽ አይጨቆንም እናም አያስፈራም። የቤተ ክርስቲያን አባላቶች እውቀትን እንዲሹ በራሱ በጌታ አጠንክሮ ተመክረዋል። እንዲሁም አለ፣ በትጋት ፈልጉ፣ ከምርጥ መጻሕፍቶች ውስጥ የጥበብ ቃልን ፈልጉ፣ ትምህርትን ፈልጉ በማጥናትና እንዲሁም በጸሎትም። ነገር ግን ይበልጥ ቀጥታ በሆነ ዓለም ውስጥ ማህበረሰቡ የእግዚአብሔር የሆነውን ነገር እያጠቃ እውነቱን እንዴት መገንዘብ ይቻላል? ታዲያ ቅዱሳን መጻሕፍቶች እንዴት እንደሆነ ያስተምራሉ? መጀመሪያ ፍሬዎቹን በማየት እውነትና ማወቅ ይቻላል። በታላቁ የተራራ ትምህርት ጊዜ ጌታ እንዲህ አለ፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያመጣል፣ ክፉም ዛፍ ክፉ ፍሬን ያመጣል። ስለዚህም በፍሬዎቻቸው ታውቋቸዋላችሁ። ነቢዩ ሞርሞን ይህንንም ተመሳሳይ መመሪያ እንዲህ አለ፣ በሥራዎቻቸው ታውቋቸዋላችሁ። ሥራቸው መልካም ከሆነ እነሱም መልካሞች ናቸው። የቤተ ክርስቲያኑን ሥራዎች እና ፍሬዎች እንዲያጠኑ ሁሉንም እንጋብዛለን። በእውነቱ ላይ ፍላጎት ያላቸው ቤተ ክርስቲያኗና አባሎች ባሉበት ማኅበረሰብ ውስጥ የሚፈጥሩትን ልዩነት መገንዘብ ይችላሉ። የእሱን ትምህርት በሚከተሉት ላይ በሕይወታቸው ውስጥ ያለው መሻሻል ይመለከታሉ። ፍሬውን የሚመረምሩ የቤተ ክርስቲያኗ ፍሬዎች ጣፋጭና ደስ የሚል እንደሆነ ይረዳሉ። ሁለተኛ፣ የእሱን ቃል በመቅመስ በራሳችን እውነቱን ማግኘት እንችላለን። ነቢዩ አልማስ ያስተምር፣ እንግዲህ ቃሉን ከዘር ጋር እናነጻጽራለን። እንግዲህ ስፍራ ከሰጣችሁት ዘሩ በልባችሁ ከበቀለ፣ እነሆ እውነተኛ ዘር ከሆነ ወይም መልካም ዘር ከሆነ፣ ባለማመናችሁ የጌታን መንፈስ በመቃወም የማትጥሉት ከሆነ፣ እነሆ እርሱም በልባችሁ ውስጥ ማደግ ይጀምራል። እናም ይህ እድገት በልባችሁ ውስጥ ሲሰማ በውስጣችሁ እንዲህ ማለት ትጀምራላችሁ፣ ይህ መልካም ዘር ነው፣ ወይንም ቃሉ መልካም ነው መሆን አለበት። ግንዛቤን ያበራል። አሁን ለእኔ አስደሳች ሆኗል። እናም አሁን ይሄ እምነታችሁን አያጠነክርምን? አሁን እምነታችሁን ያጠነክራል። ማንኛውም ዘር ራሱን መሰል ይሰጣል። በጌታ ነቢይ የተሰጠ እንዴት አስገራሚ ግብዣ ነው! ይህም ከሳይንስ ሙከራ ጋር ሊወዳደር ይችላል። መመሪያውን የምንከተል ከሆነ ቃሉን እንድንቀምስ ተጋብዘናል። መለኪያ መሳሪያ ተሰጥቶናል። የቅምሻውን ውጤት ተነግሮናል። ፍሬዎቹም በመመልከት እውነትን ማወቅ እንደምንችል ቅዱሳት መጻሕፍቶችም ያስተምሩናል። ወይም እሱን በግላችን በመሞከር ለቃሉ በልቦቻችን ቦታ በመስጠት ልክ እንደ ዘር በመኮትኮት እውነቱን ለማወቅ ገና ሶስተኛ መንገድ አለ። እናም እሱም በራእይ በመቀበል ነው። ትምህርትና ቃል ኪዳን ክፍል 8 ላይ ራእይ እውቀት እንደሆነ ያስተምራል። የማንኛውንም ነገር እውነተኛ እውቀት እኛ በእምነት ከጠየቅን በታማኝ ልብ እናም እኛ እንደምንቀበል በማመን እናም ጌታ እንዴት ራእይ እንደምንቀበል ይነግረናል። እንዲህ አለ፣ እናም በእናንተ ላይ በሚመጣውና በሚያድረው በመንፈስ ቅዱስ በአእምሮቻችሁ ላይ በልባችሁ ተናግሯችኋል። ጌታ ሲያስጠነቅቀን ግልጽ አድርጎልናል። ያለ እምነት ምንም ማድረግ እንደማትችሉ አስታውሱ። ስለዚህ እምነት ጠይቁ። እምነትን ስራን ይጠይቃል። ስራውን በአእምሮ ውስጥ ማሰላሰል፣ ከዚያም በአእምሮአችን ውስጥ ያሰላስለውን ነግራል ትክክለኛ እንደሆነ መጠየቅ አለብን። ጌታም እንዲህ ሲል ትክክል ከሆነ በልባችሁ ውስጥ የነበልባል ስሜትን እፈጥራለሁ። ስለሆነም ስለዚህ ትክክል እንደሆነ ይሰማችኋል። ትክክል ካልሆነ ግን እንደዚህ አይነት ስሜት አይኖራችሁም። ነገር ግን ትክክል ያልሆነ ነገር እንድትረሱ የሚያደርጋችሁ ራሱን የሳተ ሐሳብ ይኖራችኋል። እምነት ያለ ሥራ ከንቱ ነው። ስለዚህ ምንም ሳትጠራጠሩ በእምነት ጠይቁ። ቅዱሳን መጻሕፍት አያጠናም እናም አይጸልይም። ምክንያቱም ከእኛ እምነት ያልሆነ ጓደኛ አለኝ፣ መንፈሳዊ እንዳልሆነ ገለጸልኝ። ቅዱሳን መጻሕፍትን አያጠናም እናም አይጸልይም፣ ምክንያቱም የእግዚአብሔርን ቃል መረዳት አልችልም ይላል። ይህ ባህሪ የሚያስረዳው የእሱ መንፈሳዊ አለመሆን እናም ወደ ተቃራኒ ራእይ እንደሚያምራ አልማ አብራርቷል። እንዲህ አለ፣ እናም ልቡን የሚያጠጥር ለእርሱ ከቃሉ ትንሽ ክፍል ይሰጠዋል። እናም ልቡንም የሚያጠጥር ለእርሱ ሁሉንም በሙላት የእግዚአብሔርን ምስጢር ከሚያውቅ ድረስ ከቃሉ ትልቅ ክፍል ይሰጠዋል። አልማ እና የሙሳ ልጆች እምነት ሥራ ያስፈልገዋል ለሚለው ጽንሰ ሐሳብ ምሳሌዎች ናቸው። በመጽሐፈ ሞርሞን እንደምናነበው የእግዚአብሔርን ቃል ያውቁ ዘንድ ቅዱሳን መጻሕፍትን በትጋት እያጠኑ እና በቀላሉ የሚረዱ ነበሩ። ነገር ግን ይህ ብቻ አይደለም፤ ራሳቸው በጸሎትና በጾም አተጉ። ስለዚህ የትንቢት መንፈስና የራእይ መንፈስ ነበራቸው። ከልባቸውን እውነትን የምንሻ ከሆነ ለማግኘት በኃይላችን ሁሉ እናደርጋለን። ይህም ቅዱሳን መጻሕፍትን ማንበብ፣ ቤተ ክርስቲያንን መሄድ፣ የእግዚአብሔርን ትእዛዝ መጠበቅ፣ የተቻለን ማድረግ ሊጠይቅ ይችላል። ጆሴፍ ስሚዝ ታማኝ ልብ ምን ማለት እንደሆነ ጥበብን እየፈለገበት ጊዜ የተገበራቸው ተግባሮች ፍጹም የሆኑ ምሳሌዎች ናቸው። እሱ እንዳለው ከነበሩት የተለያዩ እምነቶች ውስጥ የትኛው ትክክል እንደሆነ ማወቅ ፈለገ። እሱ የትኛውን ለመቀላቀል ያውቅ ዘንድ ከመጸልዩም በፊት በሚቀበለው መልስ ላይ ተግባሩን ለማዋል ዝግጁ ነበር። እናም በቅዱስ ቃል ኪዳን ተስፋ ሊኖረው ይገባል የተጻፈውን አስታውሱ። ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን፣ ለእርሱም ይሰጠዋል። ምን አይነት አስደናቂ ቃል ኪዳን ነው! በቅዱሳት መጻሕፍት ውስጥ እንደ ተገለጸው በእውነትን ለሚሹ እግዚአብሔር እውነትን ይገለጻል። ኢንተርኔት ላይ ብቻ ከሚፈለግ የበለጠ ጥረት ይጠይቃል፣ ነገር ግን ዋጋ አለው። ይህ ትክክለኛ የኢየሱስ ክርስቶስን እንደሆነ ምስክርነቴን አካፍላለሁ። ይህም የቤተሰብ አባላትን ጨምሮ በመሆኑም እውነት እንደሆነ አውቃለሁ። ለብዙ ዓመታት ቃሉን በሕይወቴ ውስጥ ሞክሬዋለሁ፣ ነፍሴም ላይ ውጤቶቹን ተሰምቶኛል። መሆኑም እውነተኛ እንደሆነ አውቃለሁ። ነገር ግን በመንፈስ ቅዱስ አማካኝነት በራይብ ሙሉ እውነትን ተምሬያለሁ። እና ሁላችሁንም ጋብዛችኋለሁ በኢየሱስ ክርስቶስ ስም አሜን።